ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 29 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አንድነት ፓርክ ከነገ ጀምሮ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል።
በጣም ጥሩ ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለውም ሀሳብ ያለው እና ዋነኛውም የመደመር ዋነኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው።
ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዓለም አቀፍ ዜና እናሰማቸው።
የህወሓት ማዕከላዊ ኮሚቴ ከትናንት ረቡዕ መስከረም 28 ጀምሮ መደበኛ ስብሰባውን መቀሌ ከተማ ላይ እያካሄደ ነው። በፓርቲው ፌስቡክ ገጽ የወጣው መግለጫ እንዳስነበበው ማዕከላዊ ኮሚቴው በአራት ቀናት ስብሰባው የ2001 ዓ ም ዋና ዋና ክንዋኔዎችን እንደሚገመግም ገልጿል። ለክልሉ ህዝብ መልካም አስተዳደርን በማስፈንና ልማትን በማረጋገጥ ዙሪያም ጥልቅ ግምገማ እንደሚያካሄድ ነው የተነገረው። በ2012 ዓ ም እቅድ ዙሪያ በዝርዝር በመወያየት እቅዱን እንደሚያጸድቅም ተገልጿል። እንዲሁም የህወሓት መመሪያዎችና አሰራሮችን በመገምገም ያሻሽላል ተብሎ እንደሚጠበቅ ተነግሯል። በ2011 የነበሩ ሀገራዊና ዓለም አቀፋዊ ጉዳዮችን አስመልክቶ ጥንካሬና ጉድለትን በዝርዝር በማየት ያሉትን ተግዳሮቶች ለመከላከል የሚያስችል አቅጣጫ ያስቀምጣል ተብሏል።
የኦሮሞ ነጻነት ሸማቂዎች ምስራቅ ወለጋ ጦር መሪ የነበረው ሁንዴሳ ደሬሳ ወይም በትግል ስሙ ዲነራስ ማንነታቸው ባልታወቁ ግለሰቦች መገደሉን የኦሮሚያ ጸጥታ ቢሮ አስታወቀ። ዲነራስ በሰላማዊ መንገድ ለመታገል የመንግሥትን ጥሪ ተቀብሎ ወደ ሥልጠና ገብቶ ከመንግሥት ጋር እየሠራ እንደነበረ ነው የተገለጸው። የኦሮሚያ ሰላም አስከባሪ በመሆን በቢሾፍቱ ከተማ ሲሠራ እንደቆየ ቢነገርም መስከረም 13 2012 ዓ.ም በቢሾፍቱ ከተማ ተመትቶ ወድቆ መገኘቱን ነው የገለጹት የክልሉ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ። ለተሻለ ሕክምና ወደ አዲስ አበባ ኮሪያ ሆስፒታል መላኩንና በሕክምና ላይ እንዳለ ባለፈው ሳምንት ሕይወቱ ማለፉን ለአሜሪካ ድምፅ ተናግረዋል። ኃላፊውም ዲነራስ ላይ ጥቃት ፈጽመዋል የተባሉ ግለሰቦችን ፖሊስ በመከታተል ላይ እንደሚገኝ በመግለጽ አስከሬኑ ቄለም ወለጋ ወደሚገኙ ቤተሰቦቹ መላኩንም ገልጸዋል። ግለሰቡ ላይ ለምን ዓላማ ጥቃት እንደተፈጸመ ለማወቅ እንዳልተቻለም ኃላፊው ገልጸዋል። የዲነራስ ቤተሰቦች ለአሜሪካ ድምፅ እንደገለጹት የቀብር ስነ ስርዓቱ መፈጸሙን ፀሐይ ዳምጠው ከአዲስ አበባ ዘግባለች።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፍ የቀይ መስቀል ኮሚቴ ICRC ዓለም አቀፍ የአእምሮ ጤንነትን ቀን ለማሰብ በርስ በርስ ግጭት ውስጥ ተጠምደው ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች የስነ ልቡናና ማህበራዊ ድጋፍ እንዲጨምር ጥሪ አቅርቧል። ሊሻ ሽላይን ከICRC ዋና ማዕከል ከጄኒቫ የላከችው ዘገባ አለ። ትዝታ በላቸው ታቀርባለች።
ግጭት በሚካሄድባቸው አካባቢዎች ውስጥ ከሚኖሩ አምስት ሰዎች ከአንድ በላይ ከመደበር እስከ የመንፈስ ጭንቀትና እብደት በአንድ አይነት የአእምሮ ህመም እንደሚሰቃዩ ጥናቶች ያመለክታሉ። የአእምሮ ህመም እንደዚህ አይነት ኑሮን በሚገፉ ሰዎች ላይ ሰላማዊ ኑሮ ካላቸው በሶስት እጥፍ ይታያል። ዓለም አቀፍ የቀይ መስቀል ኮሚቴ እንደሚለው በእርስ በርስ ግጭትና ጦርነት ውስጥ ያለፉ ሰዎች ላይ ጉልህ የአእምሮ ሁከት ቢስተዋልም አብዛኛውን ጊዜ በቸልታ ይታለፋል። ታማሚው ሕክምና ካላገኘ ይህ ስውር የሆነ ቁስል ወደ ዕድሜ ሙሉ መከራ አሊያም ሞት ያመራል ይላል ICC። አይዳ አንደርሰን በአፍሪቃ አህጉር የድርጅቱ የስነ አእምሮ ሐኪም ሳይኮሎጂስት ናቸው። ማህበራዊ ቀውስ ለተከሰተባቸው እንደ ናይጄሪያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ብሩንዲ ባሉ ሀገሮች ውስጥ ህሙማንን ያክማሉ። ከፍተኛ የደም መፋሰስ ሁኔታ ውስጥ ያለፉ ሰዎች አብዛኛውን ጊዜ በእንቅልፍ ማጣት ወይም በቅዠት አሊያም በሰላም ባለማሸለብ በሽታ ይሰቃያሉ ይላሉ። አብዛኞቹ በለየለት የአእምሮ ሁከት ውሎ አድሮ ራሳቸውን ያጠፋሉ። በተለይ ከጦርነት አውድማ ለተመለሱ ወይንም በሌላም ሁኔታ ለደም መፋሰስ ለተጋለጡ ሰዎች የአእምሮ ህክምና ከህልና ውሃ አይተናነስም ይላሉ። ስለዚህም ዓለም አቀፍ ማህበረሰብ ለአእምሮ ሁከት ትኩረት በመስጠት ታማሚዎቹን እንዲታደግ ዓለም አቀፍ የቀይ መስቀል ኮሚቴ ጥሪ ያቀርባል ብለዋል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቱርክ ሰሜን ምስራቃዊ ሶሪያ ላይ የከፈተችውን ወታደራዊ ዘመቻ አስመልክቶ ዛሬ ስብሰባ አድርጎ ይወያያል። ቱርክ ውሱንና ኃላፊነት በተሞላበት መንገድ ነው ባለችው የሚከናወን ጸረ ሽብርተኛ እርምጃ ነው ያለች ነው። የሚበዙት ኩርዶች የሆኑት የአካባቢው ተዋጊዎች በበኩላቸው ብዛት ያለው ህዝብ ላይ አደጋ ሊደርስ ስለሆነ ድረሱልን እያሉ ነው። ሰሜን ሶሪያ ውስጥ ሲቪሎች የቱርክ መድፎች በስህተት እንዳይመቱን በሚል ስጋት አካባቢውን ለቀው ሲወጡ እየታዩ ነው። ቱርክ በአሸባሪነት የፈረጀቻቸው የኩርዶቹ ኃይሎች ላይ ሌሊቱን ጥቃቷን ቀጥላለች። አብዛኞቹ ምዕራባውያን ደግሞ ኩርዶቹን ተዋጊዎች በጸረ እስላማዊ መንግስት ቡድን ጦርነት ቁልፍ አጋር አድርገው ነው የሚመለከቷቸው። የቱርክ የመከላከያ ሚኒስቴር ጥቃቱን ቱርክ ራሷን ከጥቃት እንድትከላከል የሚፈቅደውን የጸጥታ ምክር ቤቱን ውሳኔና ዓለም አቀፍ ሕግጋትን በተከተለ መልኩ ነው የማካሂደው ብሏል። ትናንት ማምሻው ላይ የሶሪያ ዲሞክራሲያዊ ኃይሎችና በዩናይትድ ስቴትስ የሚመራው ጸረ አይኤስ ህብረት አገናኝ ሄሚን ኮባኒ ዋሽንግተን ፖስት ጋዜጣ የአስተያየት አምድ ላይ ባሰፈሩ ጽሁፍ ዩናይትድ ስቴትስ ኩርዶችን በገዳይ ጠላቶቻቸው እጅ እንዲወድቁ ትታቸዋለች ሲሉ ወንጅለዋል። የዩናይትድ ስቴትስ ወታደራዊ ባለስልጣናት ሶሪያና ቱርክ ድንበር ላይ የነበሩትን 50 የሚሆኑ የልዩ ኃይል አባላት ለጥቃት እንዳይጋለጡ በሚል ወደ ሌላ ቦታ ማዛወራቸውን አረጋግጠዋል።
ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ባለፈው ሐምሌ በስልክ የተነጋገርን ጊዜ ይህንን ካላደረክ የሚል የእጅ ጥምዘዛ አልነበረበትም ሲሉ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ተናገሩ። ዜሌንስኪ ዛሬ ለጋዜጠኞች በሰጡት ቃል ከሚስተር ትራምፕ ጋር ስንነጋገር ፕሬዚደንቱ ለዩክሬን የተመደበውን የብዙ መቶ ሚሊዮን ዶላር ወታደራዊ እርዳታ እንዳይለቀቅ ስለማዘዛቸው መረጃ አልነበረኝም ብለዋል። ትራምፕ እርምጃውን የወሰድኩት ዩክሬን ሙስናን እንድትዋጋ ግፊት ለማድረግ ነው ብለዋል። ዴሞክራት እንደራሴዎች የዩናይትድ ስቴትስ በበኩላቸው ፕሬዚደንቱ የእርዳታ ገንዘቡን ያገዱት የዜሌንስኪ አስተዳደር የዴሞክራቲክ ፓርቲው ፕሬዚደንታዊ እጩ ተፎካካሪ ጆ ባይደን እና ልጃቸው ሃንተርን እንዲመረምር ተጽዕኖ ለማሳደር ነው ብለው ወንጅለዋል። የዩክሬኑ መሪዎች ለጋዜጠኞች የሰጡት ቃል የምክር ቤቱን ከስልጣን የሚያስወግድ ክስ ወሬ በአስቸኳይ ሊያከትመው ይገባል ሲሉ ትራምፕ ዛሬ በትዊተር ጽፈዋል። ዜሌንስኪ ዛሬ ለጋዜጠኞች በሰጡት መግለጫቸው ከሚስተር ትራምፕ ጋር በስልክ ያደረጉት ውይይት ዓላማው ወደፊት ከእርሳቸው ጋር ለመገናኘትና በአደባባይ ስለ ዩክሬን የሙስና አድራጎት የሚናገሩትን እንዲቀይሩ ለማድረግ ነበር። ከዩናይትድ ስቴትስ በኩል ከፕሬዚደንቱ ጋር ለመገናኘት ይህን ማድረግ አለብህ የተባልኩት አንዳች ነገር አልነበረም ብለዋል። ግለሰብ ጠቋሚ እንደተናገረውና ከሁለቱ መሪዎች ጋር የስልክ ውይይት የያዘው በዋይት ሃውስ በቀረበው ሰነድ መሰረት ደግሞ ትራምፕ ዜሌንስኪን ጆ ባይደንና ልጃቸውን እንዲመረምሩ ወትውተዋቸዋል። ትራምፕ በውይይቱ ያጠፋሁት ነገር የለም ብለዋል።
ይህ በዚህ እንዳለ የፕሬዚደንት ትራምፕ የግል ጠበቃ የሩዲ ጁሊያኒ ሁለት ረዳቶች ለዩናይትድ ስቴትስ የፖለቲካ ዘመቻዎች ሕግ በመተላለፍ መዋጮ በመስጠት ወንጀል ክስ በቁጥጥር ስር ውለዋል። ዩክሬን ተወላጁና የዩናይትድ ስቴትስ ዜጋ የሆኑት ሌቭ ፓርናስ እና የቤላሩስ ተወላጅ የዩናይትድ ስቴትስ ዜጋው ኢጎር ፍሩማን ትናንት ረቡዕ ማታ ቨርጂኒያ ውስጥ በቁጥጥር ስር እንደዋሉ ነው የሕግ አስከባሪ ባለስልጣን የገለጹት። በዘገባዎች መሰረት ሁለቱ ሰዎች በቀድሞ ምክትል ፕሬዚደንት ጆ ባይደን እና በልጃቸው ሀንተር ባይደን ላይ የሙስና ተግባር ፈጽመዋል በሚል ምርመራ እንዲካሄድ ጁሊያኒን ሲያግዙ የነበሩ ናቸው። በተወካዮች ምክር ቤት የተከፈተውን ምርመራ የሚያካሂዱት የምክር ቤት አባላት ሁለቱን ሰዎች ዛሬና ነገ አርብ አስቀርበው እንደሚያነጋግሩ ተገልጿል። ሌሎች ሁለት ተከሳሾችም እንዳሉ ነው የተገለጸው። ዩክሬን ተወላጁ ኦድሪ ኩኩሽኪን በቁጥጥር ስር ውለዋል። የአሜሪካ ተወላጁ ዴቪድ ኮሬራ ደግሞ ገና እንዳልተያዙ ነው ዜናው የጠቆመው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 29 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይም በቀጥታ መከታተል ትችላላችሁ።
ኢትዮጵያ አጥፍቻለሁ ያለችው ፖሊዮ በሶማሌ ክልል መታየቱ ተነግሯል።
ፖሊዮ የተከሰተበት አካባቢ ሶማሌ አካባቢ ቦርደር አካባቢ ነው። ከፑንትላንድ ጋር የሚያዋስነን ቦርደር አካባቢ ነው። እነዚህ አካባቢ እንግዲህ አንዱ ትልቁ ቻሌንጅ የምንለው ድንበርና ፈርጠው ወደ ሶማሌላንድና ወደ ፑንትላንድ የሚሄድ ከዛም ወደዚህ መመለስ ናቸው።
አቶ መስፍን ወሰን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ
በኢትዮጵያው ታላቁ ቤተ መንግሥት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት ዛሬ ተመርቋል። ከጥቂት ቀናት በኋላም ለሕዝብ ክፍት እንደሚሆን ይጠበቃል። ከሕዝብ ርቆ የቆየው ታላቁ ቤተ መንግሥት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው ለአሜሪካ ድምፅ በሰጡት ማብራሪያ። ከዳግማዊ ምኒልክ ከዛሬው ጠቅላይ ሚኒስትር አብይ አህመድ ያሉት መሪዎች ኢትዮጵያን ከ130 ዓመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግሥት ነው። እስክንድር ፍሬው ዝርዝሩን ይዟል።
ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ ያረጁ እቃዎች ማከማቻ የነበረ የማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለሁ እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዝ የነበረበት ሰዓት፣ አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ፣ የት ነበርን፣ ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት፣ እኛ አሁን ጊዜ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች፣ ከሀሳብ ስለሆነ በጣም ብዙ ነገር የሚጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው። ሁለተኛው ደግሞ እንችላለን፣ መስራት እንችላለን የሚለውን ነገር ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። 6 ወር ባልበለጠ ጊዜ ውስጥ ነው ይሄ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑን ወይም አብሮ መስራትን ነው።
አንድነት ፓርክ ተፈጥሯዊ፣ ባህላዊ፣ ፖለቲካዊና ታሪካዊ እሴቶችን ያካተተ ነው። ከታሪክ አንጻር ከ1880ዎቹ መጨረሻ እስከ ዛሬ ድረስ ያሉ ሂደቶችን አካቷል። በ130 ዓመታት ውስጥ 7 መሪዎችን ያስተናገደው ቤተ መንግሥት በእነዚያ ዓመታት የነበሩ አዎንታዊና አሉታዊ ታሪኮችንም ይተርካል። አጼ ምኒልክ የጣሊያንን ወረራ ለመመከት ኢትዮጵያውያንን አስተባብረው የዘመቱት ከዚህ ቤተ መንግሥት ነው። የጦር አዛዦቻቸው መኖሪያ ቤቶች፣ የግብር አዳራሻቸውና ሌሎችም ታዲያ በግቢው ይገኛሉ። የኢትዮጵያና የጎረቤት ሀገራት መሪዎች አሁን ማምሻውን ለምርቃቱ ሥነ ሥርዓት የታደሙትም አስናቀ የሚል ስያሜ ባለው በዚሁ የአጼ ምኒልክ የግብር አዳራሽ ነው። በፓርኩ የተካተተው ታሪክ ከአጼ ምኒልክ የሚጀምረውም የተገነባበትን ጊዜ መነሻ በማድረግ እንደሆነ በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰርና ተመራማሪ አበባው አያሌው ለአሜሪካ ድምፅ ተናግረዋል።
አንደኛ እንግዲህ ይሄ ቤተ መንግስት ከመሆኑ ድረስ መጀመር ያለበት ቤተ መንግስት ከሆነበት ጊዜ ጀምሮ መሆን አለበት። ለዛ ነው ከምኒልክ ምንጀምርበት ማለት ነው። የዘመናዊ ኢትዮጵያ ታሪክ በአጼ ቴዎድሮስ ይጀምራል አይደለም እንዴ? እዚ ላይ ግን ከቤተ መንግስት ታሪክነት ከዛ ከሄድን መቋጫ የለው እስከልብ ድንግል ድረስ ሊያስፈልግም ይችላል ማለት ነው። ስለዚህ የራሱ የቦታው የተመረጠበት ህንጻዎቹ የተሰሩበት ቤተ መንግስት የሆነበት የጊዜ ገደብ ነው ያንን የሚወስነን ማለት ነው።
አሁን በህንጻዎቹ የተደረገው ድሳትና በግቢው የተሰራው ስራም በታሪክ ከሚታወቁት ሁሉ እጅግ የተለየ መሆኑን አቶ አበባው ይናገራሉ።
ወትሮ የነበሩት ድሳቶች አሁን ቁመንበት ምንገኝበት የግብር አዳራሹ
ለምንልክ ያጼ ምንልክ የግብር አዳራሽ
ታላቁ የግብር አዳራሽ በ1955 የአፍሪካ አንድነት ድርጅት መስረታ ጊዜ መሪዎችን የክብር ግብዣ ለማድረግ እንዲመቻች ተብሎ ድሳት ተደረገ ሲባል ምንድነው ቀለሙ ምን ነው እንጂ ቅርጹ ፎርሙ ስትራክቸሩ አንተን አልተደረገም ወለሉ እንደዚህ አይነት ነገሮች ማለት ነው። ድሮ የሳጠራ ወለል ነው የነበረው ይሄ የተቀየረ ቆርቆሮ ተቀይሯል። ዋናው ደግሞ የምኒልክ ልፍኞች ዙፋን ቤት እና ሌሎችም ይሄ የፓላስ ኮምፕሌክስ ምንለው አለ አይደል? እዛ ላይም የተደረገው ምንድነው በ1978 ዓመተ ምህረት 77ም ጀምሮ ነው አዲስ አበባ 100ኛ አመቷን ታከብር ስለነበረ በዛ ዋዜማ እድሳት ተደርጎላቸዋል። ያረጁትን ጣውላውን የመቀየር አስመስሎ እንትን ማለት ነው። ከዛ በኋላ እንግዲህ በ2006 ጀምሮ እስከ 2009 ቫርሜሮ ኮንትራክት ወሰደና በሁሉም ታሪካዊ ቤቶች ላይ እድሳት አደረገ። ምንም አልቀየራቸው። የዛን እድሳት ምንድነው ጥገና ነው በቃ ይሄ ቅርስን መንከባከብ እንዳይጠፋ ማድረግ ነው እንጂ ለህዝብ ሙዚየም ይሆኑ ምን ይሆኑ አይደለም። ያሁን የቅርብ ጊዜውም የነበረው ማለት እንደሳኔ ጊዜ በሚደረግበት ጊዜ ያው ቅርስ ነውና የተበላሸ ነውና እናቆየው ከሚል ነው። ከዛ በኋላ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ ደግሞ ከመጡ በኋላ ምንድነው እሺ ታድሷል ይሄ ነገር ምን ይሆን ነው ጥሻ ሆኖ ይቅር ወይስ ምን ይሆን ነው? ህዝብ ካላየው ምንድነው ጥቅሙ? አንደኛ የገንዘብ ጥቅም አለ። ከገንዘብ ጥቅም በላይ ብሔራዊ ኩራትም ይሆናል፣ ህዝብን ያቀራርባል። ይሄን የመሰለ ታሪክ ደግሞ ካልታየ ምንድነው ዋጋው? ነው ልዩነቱ የሰማይና የምድር ነው ያክል ነው።
በታላቁ ቤተ መንግስት የተደረገው ድሳትና የፓርኩ ግንባታም የጠቅላይ ሚኒስትሩን የመደመር ሳቤ የሚያንጸባርቅ መሆኑን የታሪክ ተመራማሪው ያምናሉ።
በፖለቲካም በምንም ሳይሆን መደመር አሁን ትልቅ ነገር ሆኗል አይደለም እንዴ? መደመር ሲባል ዝም ብሎ ጊዜ ያነሳውንትን ሳይሆን በውስጣችን በህብረተሰባችን በእኛም ዘንድ የነበረ ነው። ያ ምንድነው ነው ትልቁ ለውጥ? ድሮ አንዱ ይነሳና ከሱ በፊት የነበረውን ረግጦ አጥፍቶ በቃ ምንም ነገር ምልክት እንዳይኖረው ነው አርም ይደረገው ባቢዮቱ ጊዜ አሁን እንደዛ ነው የሆነው። በ1983ም እንደዛ ነው የሆነው። አሁን ግን ለውጥ ከተባለ ምንድነው ያለንን እንደ ካፒታል መያዝ ነው የመጀመሪያው ነገር። ከታሪካችን ጋር ስንጣላ ቁርሾ ስንያያዝ ታሪካችንን እያቀምን ልንኖር አንችልም፣ የትም አንደርስም። መጥፎም ሆነ በጎም ሆነ ታሪካችን እንዳለ ሆኖ ለጥቅም እናውለው፣ ከታሪክ ጋር እንጣላለን። አሁን ያለው ደግሞ አሻራውን ያሻል የራሱን ድርሻ ማለት ነው። ያለፈውን አክብረን አሁን ባለንበት ዘመን ደግሞ ምን አከናውነውን አከናውነን ለመጪው ትውልድ ጥሩ ነገር አሳልፎ መሄድ፣ ይሄ ነው ትልቁ ለውጥ። ከዝም ብሎ ለጎብኚ መክፈት አይደለም ይሄን ነገር። ብሔራዊ ኩራታችንም ነው በነገራችን ላይ መንግስትና ህዝብን ያቀራርባል። ድሮ እዚህ ግብር ያበሉበታል አይደለም እንዴ? ለአጼ ምኒልክ ትልቅ ነገር ነው። ቤታቸው እዚህ ጭዋ አጠገብ ነው፣ እሳቸው እዚህ ቁጭ ብለው ነው የሚያበሉት። መተማመንን ነው ግብር ሲያበሉ ምንድነው ሌላ ነገር ኑሮ እኮ አይደለም፣ ከህዝብ የሚቀራረቡበት መንገድ ነው አይደለም እንዴ? ያ መንፈስ አሁንም እንደገና እየተመለሰ የሚመጣበት ነው። የበለጠ ምን ቀራረብበት የበለጠ እንደዚህ አይነት ቦታ ደግሞ ብዙ ህዝቦችን አንድ ላይ ያገናኛል። ዝም ብሎ እንደዚህ አንድ ሽርሽር ተወጥቶ የሚመለስበት ቦታ አይደለም። እና ያለፈውንም ያሁኑንም አክብሮ ያሁኑን ደግሞ አሻራ አሳርፎ ይሄድ ነው።
አሁን ማምሻውን በታላቁ ቤተ መንግስት በተካሄደው የምረቃ ስነ ስርዓት የኬንያ፣ የዩጋንዳ፣ የሶማሊያና የሱዳን መሪዎች እንደዚሁም ሌሎች እንግዶች ተገኝተዋል። አንድነት ፓርክ ለሁሉም የህብረተሰብ ክፍል ክፍት የሚሆነው ከሚቀጥለው ሳምንት ጀምሮ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድር እናመሰግናለሁ። የትንታኔው መጽሔት ይቀጥላል።
የአማራ ክልል ገዢ ፓርቲ የአማራ ዲሞክራሲያዊ ፓርቲ አዴፓ የህዝቡን ህልውና ለማስጠበቅ በሚደረገው ጥረት ከጎኑ እንደሚቆም ተፎካካሪው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን አስታወቀ። አዲሃንን ጨምሮ 5 የፖለቲካ ፓርቲዎች ግንባር በመፍጠር በጋራ ለመስራት መስማማታቸውም ታውቋል። የተስማሙት ፓርቲዎችም የአማራ ዲሞክራሲያዊ ኃይል ንቅናቄ፣ የመላው አማራ አንድነት ድርጅት፣ የመላው አማራ አንድነት ፓርቲ፣ የአማራ ህልውና ለኢትዮጵያ አንድነት ፓርቲ፣ ነጸብራቅ አማራ ፓርቲ ናቸው። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ለ8 ዓመታት ያህል ኤርትራ በረሃ ውስጥ ጋሽባርካ በተባለ አካባቢ የትጥቅ ትግልን እንደ አንድ አማራጭ በመውሰድ ሲታገል የቆየ ነው። ከለውጡ በኋላም ሰላማዊ ትግልን በመምረጥ ሀገር ውስጥ በመግባት በምርጫ ቦርድ ተመዝግቦ እየተንቀሳቀሰ እንደሚገኝ ሊቀመንበሩ አቶ ተስፋውን አለምነህ ይናገራሉ። አቶ ተስፋውም በወቅታዊ ጉዳዮች ዙሪያ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ከቅርብ ጊዜ ወዲህ በአማራ ክልል በተለያዩ አካባቢዎች እየደረሰ ያለውን ጥቃት ንቅናቄያቸው እንደሚያወግዝ ይገልጻሉ።
ይህንን የሚፈጽሙ ኃይሎች የተደራጀ ኃይል ናቸው፣ ይታወቃሉ፣ በግልጽ ማስቀምጧል፣ አዴፓ በመግለጫ ተናግሯል። ነገር ግን እየተናገረ ወደ ተግባር ባለመግባቱ በመዘግየቱ ያን ያህል አደጋ ሊደርስ ችሏል። ስለዚህ የአማራ ህዝብን ህልውና አደጋ ውስጥ የሚከት ተግባር አጥብቀን እየወገዝን
ሊቀመንበሩ አያይዘውም የአማራ ዲሞክራሲያዊ ፓርቲ አዴፓ የአማራን ህዝብ ህልውናን ለመታደግ በሚያደርገው ትግል ንቅናቄው ከጎኑ እንደሚቆም አስረግጠዋል።
የአማራን ህዝብ ህልውና አደጋ ውስጥ የሚከት ተግባር በተለያዩ አቅጣጫዎች እየተከናወኑ ናቸው ያሉት እነኚህ ተግባሮች ለአማራ ህዝብ ህልውና በጣም በጣም አደገኛ ናቸው። ይህንን ለመመከት አዴፓ የተወሰነ እንቅስቃሴ እያደረገ ነው። ይህ እንቅስቃሴ ደግሞ አዲሃን በበጎ ጎኑ ያየዋል። ስለዚህ አዴፓ የአማራን ህዝብ ህልውና ለማስጠበቅ የሚሄድባቸው መንገዶች አሉ። ስለዚህ እነዚያን መንገዶች እንደ መንግስት ስልጣኑም አቅሙም ስላለው አግዙኝ በሚለው አግባብ ሁሉ ማገዝ እንችላለን። ህዝብ እናስተባብራለን፣ ህዝብ እናደራጃለን፣ ራሱን እንዲመከት እናደርጋለን። ይህም በአንድም ይሁን በሌላ መንገድ የአማራ ህዝብ ህልውናን ጠበቅን ማለት አዴፓ የሚያደርገው እንቅስቃሴ የደገፍን ማለት ነው።
የአማራን ህዝብ ጥያቄዎችን ለመመለስ አዲሃንን ጨምሮ 5 የፖለቲካ ፓርቲዎች ግንባር በመፍጠር በጋራ ለመስራት መስማማታቸውን አቶ ተስፋውን አክለው ገልጸዋል።
የአማራ ህዝብ ጥያቄ ይታወቃሉ፣ በግልጽ በአዲሃን አስተባባሪነት ወደ 5 የሚደርሱ በውጭም ሲንቀሳቀሱ የነበሩ ፓርቲዎችን ለጊዜው በግንባር ደረጃ ወደ አንድ በመምጣት አብረን ለመስራት ተስማምተናል። ይህንን ያደረግነው ምንድን ነው? የአማራ ህዝብ ጥያቄው እንዲመለስለት እንጂ የፓርቲ ቁጥር እንዲበዛለት አይፈልግም። በአማራ ህዝብ የተደራጁ ፓርቲዎችን ወደ አንድ እያመጣን ነው። አሁንም እንቀጥላለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ ፌዴራሊዝም ብሔርና ብሔረሰቦች የራሳቸውን ዕድል በራሳቸው የመወሰንና በቋንቋቸው የመጠቀም የመዳኘት መብት ሰጥቷል ቢባልም ለአንድነት መሸርሸርና መከፋፈል ምክንያት ሆኗል የሚሉ በአንድ በኩል፣ በሌላ ደግሞ ልዩነቶችን በማክበር የብሔር ብሔረሰቦችን መብቶች በሕገ መንግሥት አስከብሯል የሚሉ እየተነጋገሩ ናቸው። በምሕፃር ቪኢ ኮድ ተብሎ የሚታወቀው ቪዥን የኢትዮጵያ ኮንግረስ ለዲሞክራሲ ዋሽንግተን ዲሲ ከሚገኘው ከናሽናል ኢንዶውመንት ፎር ዲሞክራሲ ጋር በመተባበር የብሔር ተኮር ፌዴራሊዝም ተግዳሮቶችና ተስፋዎቹ በኢትዮጵያ በሚል ርዕስ በሐዋሳ ከተማ አውደ ጥናት አካሂዷል። ዮናታን ዘብዴዎስ ዝርዝሩን ይዟል።
በውይይቱ ላይ የቪዥን ኢትዮጵያን ኮንግሬስ ፎር ዲሞክራሲ በአጥሮቱ ቪኢኮድ ኤክስኪቲቭ ዲሬክተር አቶ ታደለ ደረሰ እንዳሉት በዲሞክራሲ ስርዓት ግንባታ ላይ ትኩረት ያደረገው ድርጅታቸው የሀገሪቱን ሕዝብ 60% መልካም ዜጋ፣ 30% መልካም አስተዳደርና 10% ደግሞ መልካም መስተዳደር መፍጠርን ዓላማ አደረገ ነው። ተመሳሳይ አውደ ጥናቶች በተለያዩ የሀገሪቱ ክፍሎች ማድረጋቸውን ተናግረው በብሔር ተኮር የፌዴራሊዝም ስርዓት ላይ መወያየት ስለምን እንዳስፈልግም ገልጿል።
ለኢትዮጵያ ብሔር ተኮር ፌዴራሊዝም ያስፈልጋታል ወይስ የዜግነት ፌዴራሊዝም ያስፈልጋታል ወይስ የጂኦግራፊ ፌዴራሊዝም ያስፈልጋታል? ይህን የኢትዮጵያ ዘመን ሊወስን የሚገባው እንጂ የሆነ አካል ወስኖ ና ተቀበል ሊሆን አይገባም። እናም የወሰንለት አካል ሲፈልግ ያከብረዋል፣ ሲፈልግ ያፈርሰዋል። ከዚህ መውጣት መቻል አለብን። 27 ዓመት ነው ኢትዮጵያ በብሔር ፌዴራሊዝም ተደራለች። ኢትዮጵያ ውስጥ እነተኛ ፌዴራሊዝም አይተንም አናውቅም፣ በቃላት ደረጃ አናውቃለን። ስለዚህ በዲሞክራሲ መብታችን መጠቀም ይቻላል። ዲሞክራሲ ማለት በህግ መተዳደር ማለት ነው። ዲሞክራሲ ማለት የሚገባን አለማጣት፣ የማይገባን አለመመኘት ነው። የኢትዮጵያ ህዝብ የሚገባውን እያጣ ነው።
በአውደ ጥናቱ ላይ የመወያያ መነሻ ሀሳብ በጽሁፍ የቀረበ ሲሆን አቅራቢው የሐዋሳ ዩኒቨርሲቲ የህግና የአስተዳደር ክፍል ኃላፊና መምህር አቶ ዮሐናን ዮካሙ ናቸው። ጽሁፋቸው የፌዴራሊዝም ስርዓት በስምምነትና በመተማመን አብሮ የመኖር ስርዓት መሆኑን ይገልጻል። አቶ ዮሐናን ብሔር ተኮር ወይም ህብረ ብሔራዊ የፌዴራሊዝም ስርዓት ተስፋዎችም ፈተናዎችም አሉትም ብሏል። የውይይቱ ተሳታፊና የአገር ሽማግሌ የሆኑት አቶ ታዬ ተፈራ የለም፣ እኔ በብሔር ተኮር ፌዴራሊዝም ተስፋ የለኝም፣ ይልቁንስ ዘረኝነትና ብሔርተኝነትን አስፋፍቶ እርስ በርስ እንድንገፋፋ አድርጓል ነው ያሉትም።
የጎሳ ፖለቲካን መሰረት ያደረገ ፌዴራሊዝም ምኑ ላይ ነው ኢትዮጵያ ህዝብ የጠቀመ? እስቲ እንደው አሁን መንደርደሪያ ተደርጎ የጋራ ጥቅም ማስከበር፣ ራስን በራስን መዳኘት፣ እረ ለመሆኑ የጋራ ጥቅም እየተገኘ ራስን በራስ እያስተዳደሩ ደምና አጥንት በማየት አንተ ከዚህ ላይ አፈር ውጣ፣ አፈርን መሰረት አድርጎ መሬትን መሰረት ራሳቸውን በራሳቸው እያስተዳደሩ በደም አልፈልግምና ከመሬት ላይ ውጣ እየተባለ በጋራ የጸደቀውን ህገ መንግስት እየተጣሰ ባንዲራ እየተቀደደ እየወረደ ይሄ ነው ተስፋው።
የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ፓርቲ ተወካይ አቶ ደመላሽ አበራ የብሔር ተኮር ፌዴራሊዝም ዋናኛ ተግዳሮት በህዝብ መካከል ልዩነት እንዲፈጠር ምክንያት ከመሆኑም ባለፈ በኢትዮጵያ ታሪክ ላይ ጥቁር ጥላ ያጠላ ስርዓት ነው ብሏል። እንደሳቸው ገለጻ በኢትዮጵያ ውስጥ የግለሰቦች መብት እንዲረገጥም ያደረገው ይሄው ስርዓት ነው ብለዋል። በአገሪቱ እየተፈጠረ ላለው ጥፋትም ምክንያቱ ይህ የብሔር ተኮር የፌዴራሊዝም ስርዓት ነው ያሉት አቶ ደመላሽ ለኢትዮጵያ የሚመርጡት ስርዓት መልክዓ ምድራዊ አቀማመጥ ወይም ጂኦግራፊያዊ የፌዴራሊዝም ስርዓት መሆኑን ጠቁመዋል።
እስከ መጨራረስና እስከ መገዳደር ድረስ ያደረሰ ይሄ ተተክሎ የነበረው የብሔር ተኮር ፌዴራሊዝም ለኢትዮጵያ ውጤት አልባ ፌዴራሊዝም ነው። ስለዚህ ይሄ ሊሰመርበት ይገባል። በጂኦግራፊ የተካለለ ፌዴራሊዝም ቢሆን የተሻለ ሊሆን ይችላል የሚል እምነትና አስተሳሰብ አለ።
በሌላ በኩል ደግሞ ብሔር ተኮር ወይም ህብረ ብሔራዊ የፌዴራሊዝም ስርዓት የብሔር ብሔረሰቦችን ልዩነቶች በማክበር ህገ መንግስታዊ መብታቸው እንዲከበር አድርጓል ነው የተባለው።
ህብረ ብሔራዊ አንድነታችን ለሀገራችን ለምናስባት የነገይቱ ኢትዮጵያ ጠቃሚ ነገር ሊያበረክት እንደሚችል ስለሚታመን ህብረ ብሔራዊ ፌዴራሊዝም ወጣ ያለ ጂኦግራፊያዊ አሃዳዊ የሚባሉ ነገሮች ከዚህ ቀደም ተሞክረው ለህዝብ ጥያቄ መልስ ያልሰጡ በመሆኑ ህዝብና ህዝብን የሚያቃርኑ ገጽታ ያላቸውና ህዝቦች በቋንቋቸው፣ በባህላቸው፣ በራሳቸው አካባቢ ራሳቸውን ለማስተዳደር ያላቸውን ፍላጎት የማያስተናግዱ በመሆናቸው በኢትዮጵያ ህዝብ በኩል ተቀባይነት ያለው ነው ብዬ አላምንም።
የደቡብ ክልል ምክር ቤት የሴቶች ህጻናቶችና ወጣቶች ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ቀለም ወርቅ ለገሰ በበኩላቸው በመልክዓ ምድራዊ ወይም በጂኦግራፊያዊ የፌዴራሊዝም ስርዓት እንደማያምኑና የብሔረሰቦችን ነጻነትና መብት የሚጨፈልቅ ስርዓት ነው ማለት ተናግረዋል። ይልቁንስ በተለያዩ ማህበረሰቦች መካከል ያለውን ቅራኔዎችን ማስወገድ፣ እኩልነትና ፍትሐዊነትን ማረጋገጥ እንደሚገባ ነው የተናገሩት።
ላለፉት 27ና 28 ዓመታት የመጣንበትን በዚህ ካል ከዛ በፊት በነበረው እኮ ጂኦግራፊክ ነበር። ያን ጊዜ የነበረው ነገር ምን ነበር? እኔ አሁን እሱን ነገር ማየት ቅድም የምንሞክረው ሲባል ነበር ክርሳጅ አላለ። ግን ደግሞ ማን ላይ ነው የምንሞክረው? ህዝብ የተሞከራ ነው ወይ? ህዝብ ላይ መሞከር የሚያስከፍለውን ዋጋ ታሳቢ ያርገናል ወይ? ደግሞ ያን እኮ አስቻይ ሁኔታ ነበር። ጂኦግራፊክ ፌዴራሊዝም ያጃምራል። የሚያጃምል ፌዴራሊዝም ብናመጣና ተግባራዊ ብናረግ አይደለም ማድረግ ብንሞክር እንኳን ማን ላይ ነው? ህዝብ ህይወት ላይ ነው? ህዝብ ኑሮ ላይ ነው? ህዝቦች ላይ ነው? እሱ ላይ ስንሞክር ጉዳትና ጥቅሙን ምናልባት ሚዛናዊ አድርገን አይተናል ወይ? ከሆነ ደግሞ ዛሬ እንደ ትላንቱ ትላንተ እኔ አውቃለሁ ብሎ ሌላው ተናግሮ ያንተ ቋንቋ እንዲህ ነው ተብሎ በሌላው ቋንቋ ተናግሮ የሌላው ነገር ብቻ የሌላውን እየተባለም ጭምር ተቀብሎ ተጃምሎ በሌላው ስር ሆኖ የሚኖርበት ዘመን ላይ አይደለም።
የደቡብ ክልል የብሔረሰቦች ምክር ቤት አፈ ጉባኤ አቶ ለማ ገዙሜ እንዳሉት ስርዓቱን ከጀመርን አጭር ጊዜ ነው ያደሩና ያሳለፍናቸውን ሁኔታዎች ያነሳን የጋራ መግባባት መፍጠር አይቻልም ነው ያሉት። የፌዴራሊዝም ስርዓቱ ጎጂ ነው ወይስ ጠቃሚ የሚለውን ሰፊ ሀሳብ በቀናነትና ነጻ በሆነ አቋም ማሰብ እንደሚገባም ተናግሯል። ሚዛናዊ ሆነን መገምገም አለብንም ነው ያሉት። የተፈጠሩና ህዝቡ ጋር የሚታዩ ችግሮችም ከስርዓቱ የሚመነጭ ነው ማለት አይቻልም ብሏል አቶ ለማ። በአውደ ጥናቱ ላይ የተለያዩ የተፎካካሪ ፓርቲ ተወካዮች፣ ምሁራን፣ ሲቪክ ማህበራት የመንግስት ስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የህግ አውጪ አካላት ተሳትፈውበታል። የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ በአጽሮቱ ቪኢኮድ ኤክስኪዩቲቭ ዲሬክተር አቶ ታደለ የደረሰ እንዳሉት ተመሳሳይ አውደ ጥናቶች በቀጣይ በባህር ዳር ከተማና በአገር አቀፍ ደረጃ በአዲስ አበባ እንደሚካሄድም ገልጠዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ወደ ሶሪያ እና ቱርክ ይወስደናል። ዩናይትድ ስቴትስ ሰሜን ኮሪያ ውስጥ ሰፍሮ የነበረ ጦሯን እንደምታስወጣ ካስታወቀች ከጥቂት ቀናት በኋላ ቱርክ እዚያ በሚገኙ የኩርድ ተዋጊዎች ላይ ትናንት ጥቃት ከፍታለች። በቱርክና በሶሪያ የወሰን አካባቢዎች ላይ እንዲፈጠር ሐሳብ የቀረበበት የደህንነት ቀጣና ሲቪሎችን ከጥቃት እንደማይሸፍን የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ቀደም ሲል አስጠንቅቆ ነበር። አሁን የቱርክ ዘመቻ ሲከፈትና ወታደራዊ ስምሪቱ ሰሜን ሶሪያ ላይ ሲስፋፋ ይደርሳል የተባለው የሰብአዊ ቀውስ ስጋት እጅግ እያየለ መጥቷል። ኩርዶች፣ የሶሪያ ክርስቲያኖችና የያዚዲ ሲቪሎች በፍርሃት ተውጠው በጀመሩት ሽሽት ሁከትና ትርምስ በአካባቢው ማገርሸቱ እየተነገረ ነው። የቱርክ ጦር አካባቢያቸውን በቦምብ እየደበደበ መሆኑ ነው የሚሰማው። አሁን መንገዶችን ያጨናነቁት በመቶዎች የሚቆጠሩ ቤተሰቦች ወደ የት እንደሚሸሹ እንኳን እንደማያውቁ እየተናገሩ ናቸው። እነዚህ የእስላማዊ መንግሥት ቡድንን የጭካኔና የክፋት ሽብርና ሁከት የዘለቁ የበረከቱ መፈናቀልና ሰቀቀንን የተሻገሩ ወደ 2 ሚሊዮን የሚሆኑ የሰሜን ምስራቅ ሶሪያ ሰዎች የዛሬ ሁኔታ አብዝቶ እያስጨነቀው መሆኑን ዓለም አቀፉ የአደጋ ጊዜ ደራሽ ድርጅት ኢንተርናሽናል ሬስኪው ግሩፕ ዛሬ አስታውቋል። እስላማዊ መንግሥት ቡድን ያደረሰው ጥፋት ሰለባ የሆኑ ኢራቃውያንን ሰሜን ኢራቅ ውስጥ ሲያሰባስብና ሲረዳ የቆየው የክርስቲያን የእርዳታ መርሃ ግብር መሪ ካቶሊኩ ቄስ አባ ኢማኑኤል ዮሐና ወደ ኢራቅ የሚገባ የስደት ማዕበል እየጠበቁ መሆናቸውን አማን ዮርዳኖስ ለሚገኘው ባልደረባዬ ዴል ጋቭላክ ነግረውታል።
Peaceful region all of Syria for years it had been this area of normalization fortunately and painfully to say
በድፍን ሶሪያ ለአመታት እጅግ የተረጋጋና ሰላማዊ ሆኖ የቆየው ይህ ሰሜን ምስራቃዊ የሶሪያ አካባቢ ነበር። አለመታደል ሆኖ አሁን ደግሞ በሚያሳዝን ሁኔታ እጅግ ለከፋ ክስተት እየተዘጋጀነን። በርግጥ በአንዳች ጥፋት ተጠያቂነት ለሌለባቸው ሲቪሎች ድንበሩ በኢራቅ በኩል ክፍት ይደረጋል። ግዙፍ የሆነ የስደት ጎርፍ እንጠብቃለን።
አባ ዮሐናና ሌሎች የእርዳታ ድርጅቶች በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተጠንስሶ የቱርኩን አቻቸውን ራሲብ ታይብ ኤርዶዋንን ድጋፍ ያገኘውን የ32 ኪሎ ሜትር ርዝመት ያለውን የደህንነት ቀጣና ሐሳብ በጥርጣሬ ነው የሚያዩት። ኤርዶዋን እያሰቡ ያሉት በከፈቱት ጦርነት ምክንያት የሚፈናቀሉ 2 ሚሊዮን ኩርዶችን፣ ክርስቲያኖችን፣ ያዚዲዎችንና ሱኒ ሙስሊሞችን በቱርክና ሶሪያ ድንበር ላይ በሶሪያ ወገን ይዘረጋል በተባለው የደህንነት ቀጣና ላይ ማስፈር ነው። ይህ ሐሳብ ለአባ ዮሐና ባዕድና ያልተወደደም ነው።
Erdogan this time targeting all the people except the terrorists. Actually it is a demographic change policy.
አሁን ኤርዶዋን ዓላማ የሚያደርጉት ከሽብርተኞች በስተቀር ሁሉንም ሰው ነው። እንደ እውነቱ ከሆነ የሰውን የሰፈራ ይዘት የመቀየር ፖሊሲ ነው።
በሌላ በኩል ግን መቀመጫው ኢርቢል ሆነው የሰሜን ኢራቁ ኩርዲስታን ክልላዊ መንግሥት የቱርክ ጥቃት የሚያባረራቸውን ስደተኞች የማስተናገድ አቅም እንደሌለው አስታውቋል። እስከዚህ ሳምንት ድረስ በዩናይትድ ስቴትስ ሲደገፉ የቆዩት የኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች ተዋጊዎች እያንዣበበ ነው ላሉት የከበደ ሰብአዊ ቀውስ ዓለም አቀፉ ማኅበረሰብ ፈጥኖ እንዲደርስ ጥሪ እያሰሙ ናቸው። አንካራ ኩርዳውያኑን ሽብርተኞች ናቸው ነው የምትላቸው። የቱርክ ድብደባ በተጀመረባቸው አካባቢዎች ላሉ ስደተኞች ዓለም አቀፍ ከለላ መስጠት እንዳለበት የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ማሳሰቡን ሊሳ ሽላይን ከጄኔቫ ዘግባለች። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ለቪኦኤ በሰጡት ቃል አካባቢው ለሲቪሎች እጅግ አደገኛ መሆኑን ተናግረዋል።
I think we have to put people at the forefront of our thinking here. We have to see exactly what the protection needs are going to be in this context.
በምናስበው ሁሉ ማስቀደም ያለብን ሰውን ይመስለኛል። በዚህ ሁኔታ የሰውን ደንነት ለመጠበቅ ምን እንደሚያስፈልገን መገንዘብ አለብን። ቀደም ሲል የነበረ የጥፋት ታሪክ ሲደገም ማየት ጨርሶ አንፈልግም።
ኤድዋርድስ የታሪክ መደገም ሲሉ የተከሱትና ስጋታቸውን ያሰሙት የዛሬ 26 ዓመትም 8000 የቦስኒያ ሙስሊሞች የተጨፈጨፉበትን የሴሬብሬኒካውን የቦስኒያ ሰርቢያ ብሔረተኞች ጥቃት ነበር። ያንንም እንዲሁ የደህንነት ቀጣና ተብሎ የሲቪሎችን ደም ከመፍሰስ አላተረፈም ነው የሚሉት ኤድዋርድስ። የአሁኑን ግጭት እየጫሩ ያሉት ሰበቦች የፖለቲካ በመሆናቸው መፍትሄውም ከኃይልና ከሁከት ይልቅ የፖለቲካ ሊሆን ይገባዋልም ሲል ይመክራል UNHCR። ካለበለዚያ ያለ ደህንነት ዋስትና ሲቪሎች የወታደራዊ ጥፋት ጭዳ ሊሆኑ ነው። ክብራትና ክብራን አድማጮች አሁን ከምሽቱ 3 ሰዓት ከ36 ደቂቃ ነው። አዲስ አበባ ላይ እስከ ምሽቱ 4 ሰዓት ይከተላል። የዛሬ ሐሙስ መስከረም 29 2012 ዓመተ ምህረት ዝግጅታችን ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.hon.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
በታላቁ ቤተ መንግስት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት በዛሬው ዕለት ተመርቋል። ከጥቂት ቀናት በኋላም ለህዝብ ክፍት እንደሚሆን ይጠበቃል። ከህዝብ ርቆ የቆየው ታላቁ ቤተ መንግስት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው ለአሜሪካ ድምጽ በሰጡት ማብራሪያ። ከዳግማዊ ምኒልክ እስከ ዛሬው ጠቅላይ ሚኒስትር አብይ አህመድ ድረስ ያሉት መሪዎች ኢትዮጵያን ከ130 ዓመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግስት ነው። የህወሓት ማዕከላዊ ኮሚቴ ከትናንት ረቡዕ መስከረም 28 ጀምሮ መደበኛ ስብሰባውን በመቀሌ ከተማ እያካሄደ ነው። የቀድሞ የኦሮሞ ነጻነት ሸማቂዎች የምስራቅ ወለጋ ጦር መሪ የነበረው ሁንዴ ድሬሳ ወይም በትግል ስሙ ዲነራስ ማንነታቸው ባልታወቁ ግለሰቦች መገደሉን የኦሮሚያ የጸጥታ ቢሮ አስታውቋል። ግለሰቡ በሰላማዊ መንገድ ለመታገል የመንግስት ጥሪ ተቀብሎ ወደ ስልጠና ገብቶ ከመንግስት ጋር እየሰራ እንደነበረ ነው የተገለጸው።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና የዓለም ዜና። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሻን አልሳንቶስ፣ ዌብና ማኅበራዊ ሚዲያ ላይ አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታዬ ነን።
የተከበራችሁ አድማጮች የፕሮዲውሰሩ ግብዣ ነው እየሰማችሁ ያላችሁት። አሁን ጀሚላ በመሐመድ አማን
Come to mama, I love you, 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 come to mama, I love you
ጋባዥውን ንጉሡን ድምፃዊውን መሐመድ አማንን እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ለአራት ሰዓት ሀያ ጉዳይ ነው። በነገራችን ላይ ከዚህ መደበኛ ስርጭታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ዝግጅት አለ፣ እንድትከታተሉ እንጋብዛለን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 መሆኑንም እናስታውሳችሁ። ወይም የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። በፌስቡክ ላይቭም አት ቪኦኤ አምሃሪክ ብላችሁ ልታገኙን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። ተከታዩ ዝግጅት ባህልና ማህበረሰብ ነው።
በሀገር ፍቅር ጉዞ በሚል ርዕስ በአማርኛ የተጻፈ መጽሐፍ ሰሞኑን በአዲስ አበባ ኢትዮጵያ ሆቴል ተመርቋል። መጽሐፉ ሲመረቅ ሁለት ሀያሲያን የየራሳቸውን ትችት አቅርበውበታል። ትችቶቻቸው በአንዳንድ መሰረታዊ ሀሳቦች ላይ የሚቃረኑ ይመስላል። ለዚህም ማሳያ የሚሆነው የሀሳቡ ልዩነት ከመድረክ ወደ ታዳሚው አልፎ ጠንከር ባለ ስሜት ክርክሩ መቀጠሉ እንደነበር በስፍራው ተገኝቶ የታዘበው ዘጋቢያችን መለስካቸው አመሃ የመጽሐፍ ምርቃቱን ስሜትና የይዞታ የያዘ ዘገባ አድርሶናል።
በሀገር ፍቅር ጉዞ የተሰኘው መጽሐፍ ደራሲ አብዩ ብርሌ ወይንም ጌራ ይባላሉ። አብዩ ብርሌ እናት አባታቸው ያወጡላቸው መጠሪያቸው ሲሆን የትግል ስማቸው ደግሞ ጌራ መሆኑ ነው። የመጽሐፉም ሆነ የእሳቸው ታሪክ መነሻም ይኸው ነው። ደራሲው በሀገር ፍቅር ጉዞ የሚተርከው የ1960ዎቹን የኢትዮጵያ ተማሪዎች ንቅናቄ፣ ከፋሽስት ኢጣሊያ በኋላ በተፈጠረው ትውልድ የተቀሰቀሰውን አዲሱን የኢትዮጵያዊ የአርበኝነት ትግል፣ በኢትዮጵያ ውስጥ የሌሎችን ብሔረተኞች ትግል ከጌራ የግል ሕይወት ውጣ ውረድ ጋር አጋምዶ ወይንም አሰናስሎ ነው። አብዩ ብርሌ ከጎጃም ግሽ አባይ፣ ፍኖተ ሰላም፣ ደብረ ማርቆስ፣ አዲስ አበባ በተማሪነት ኖረዋል። ከዚያም በሶማሊያ፣ በኤርትራ ሳህል በረሃ እና በአሲምባ በትጥቅ ትግል ቆይተው በኋላ ወደ ዩናይትድ ስቴትስ ተሻግረዋል። በዚህ መጽሐፍ የመጀመሪያው ቅጽ የሚተርኩት በመሐል ኢትዮጵያ የትጥቅ ትግል ለመጀመር እስከሚደረገው ዝግጅት ነው። ለማንኛውም መጽሐፉ በተመረቀበት ዕለት ደራሲው አቶ አብዩ ይህን መጽሐፍ ለመጻፍ ምን እንዳነሳሳቸውና ለማን እንደ ጻፉትም ተናግረዋል።
ይህን መጽሐፍ አንዱ የጻፍኩት ዋናው ለአዲሱ ትውልድ ነው ባይ ነው። ምክንያቱም የፖለቲካ ሊቃን ብዙ ነገር ሊጽፉ ይችላሉ፣ ብዙ ነገር አብረን አልፈናል። ግን እኔ ይሄ መጽሐፍ በ25 ዓመት በታች ባለ እድሜ የሰራሁትን ነው የጻፍኩት። ዋናው ምክንያት ባለፉት 13 ዓመት ያክል በየዓመቱ እየመጣሁ ሳየው ኢትዮጵያ እየተለየች እየጠፋች ምትሄድ ይመስለኛል። ለምን እንደሆነ አላውቅም። አንዳንዴ ናይትሜር ይዘኛል። ያን ያክል ከፍተኛ ፍቅር ስላለኝ እድገቷንም አያለው፣ ግን አት ሴም ታይም ደግሞ ታሪኳም ደግሞ እየጠፋ ሲል ይታየኛል። እና ይሄ ለምን ይሆናል፣ የትውልድ ግንኙነት ለምን አይኖርም ከሚለው ተነስቼ ነው።
መጽሐፉ በተመረቀበት መድረክ ትችት ካቀረቡት ሁለት ሰዎች መካከል እውቁ የፖለቲካ ሰው አቶ አንዳርጋቸው ጽጌ በበኩላቸው መጽሐፉ መመዘን ባለበት መስፈሪያ ወይም መለኪያ ላይ ገና በመግቢያቸው ማብራሪያ ሰጥተዋል።
አንደኛው መጽሐፉን የጻፍኩት በሀገር ፍቅር ስሜት መስዋዕትነት የከፈሉትን ለማስታወስ ነው የሚለው። ሁለተኛው የሀገር ፍቅር ስሜት በቅብብሎሽ ከአንድ ትውልድ ወደ ሌላው ትውልድ እንዲሄድ ማድረግ ነው የሚለው። ሶስተኛው ሌሎች ጸሐፊዎችን ለማበረታታት ነው የሚለው። ስለዚህ አንድ ጸሐፊ እነዚህ ሶስት ነገሮች ያስቀምጣል። መጽሐፉን እኛ መንገመግመው በዚች ባስቀመጣቸው ነገሮች እንጂ ባላስቀመጣቸው ነገሮች አይደለም። በዚህ ተሳክቶለታል ወይ? ቅርጹ ይሄንን አቺቭ አድርጓል ወይ? ይዘቱ ይሄንን አቺቭ አድርጓል ወይ የሚል ነው።
ከዚህ አስከትለውም አቶ አንዳርጋቸው ደራሲው ራሱ የስራዬ መለኪያ ሊሆኑ ይገባል ባሏቸው መስፈሪያዎች ትችታቸውን ተንትነዋል።
በማስታወስ ደረጃ በጣም ቀላል ነው። በጣም ስማቸውን ሰምተን የማናቃቸውን ሰዎች የተሰዉትን በአገር ፍቅር ስሜት ህይወታቸው ያለፈ መከራ ያዩትን ለማስታወስ ነው ለሚለው አስታውሷቸዋል። አገር የሚያውቃቸውን ትልልቆቹን የተማሪ ወይ ድርጅት መሪዎች ብቻ ሳይሆን ማንም የማያውቃቸውንም በርካታ ሰዎች በማስታወስ በራሱ መንገድ ለእነዚህ ሰዎች የጽሑፍ ሐውልት አቆሞላቸዋል። በዚህ ተሳክቶለታል፣ በቅርጽም በይዘትም። ስለዚህ አንዱ መግቢያ ላይ ያስቀመጠው ነገር በዚህ መንገድ ትክክል ሄዷል። የአገር ፍቅር ስሜትን በተመለከተም እሱን ነው የማተኩርበት። በተለይ የተማሪ የለውጥ ፍላጎት በጣም ከፍተኛ ከሆነ የሀገር እና የህዝብ ፍቅር ጋር የተሳሰረ መሆኑን በተደጋጋሚ በመጽሐፍ ውስጥ መልሶ መላልሶ የገለጸው ነው። በዚህ መንገድ ለዛ ትውልድ መስዋዕትነት የራሱን የሆነ በጽሑፍ ቅድም እንዳልኩት ሐውልት ያቆመበት ሁኔታ ነው ያለው። ወጣቱ ያደገበት የባህል፣ የታሪክ፣ የፖለቲካ፣ የኢኮኖሚ መሰረት በገጠርና በከተማ ያሉ ግለሰቦችን፣ ቤተሰቦችን፣ የተለያዩ ማህበረሰብ ክፍሎችን፣ ማህበራዊና ኢኮኖሚያዊ ይዞታዎችና መንበላለጦችን በዝርዝር እዚህ መጽሐፍ ውስጥ አስቀምጦታል። ከአስተዳደር፣ ከፍትህ፣ ከመሰረተ ልማት ችግሮችና የመልካም አስተዳደር እጦትን፣ አስከፊ የኢኮኖሚ ብዝበዛን፣ መብትና ነጻነት አልባነትን ከሌሎች ሀገሮች እድገት ጋር በማነጻጸር የሀገሩን ኋላ ቀርነት በቁጭት እንዴት ወጣቱ ይቀጠል እንደነበር በማሳየት ተማሪው በባዕድ ተገዝቶ ወይንም በባዕድ ርዕዮተ ዓለም እብደት ታውሮ የሚለውን የአጼ ኃይለ ሥላሴን እና ከደርግ በኋላ የመጡ ጥራዝ ነጠቅ ምሁራን የሚያሰራጩትን የታሪክ ክለሳና ቅጥፈት ባዶነት አብየው በዚህ መጽሐፉ ለማረጋገጥ ለማሳየት ችሏል የሚል እምነት አለ።
የአቶ አንዳርጋቸው ትችት በንድፈ ሐሳብ መደዳደድ ብቻ ተመቻችቶ የቀረበ አይመስልም። ከቀደመው የሕይወት ተመክሯቸው ጭምር እየጠቀሱ ሙግታቸውን ይደረድራሉ።
እኛ የአያት ቅድመ አያቶቻችን የአርበኝነት የሀገር ፍቅር ስሜት እንጂ ማርክሲስት ርዕዮተ ዓለም በደንብም አናውቀው ነው። ሀገራዊ ብሔረተኝነት ነው የለውጥ ፍላጎታችን መጀመሪያ የቀሰቀሰው እንጂ የባዕድ ርዕዮተ ዓለም ወይ ፔትሮ ዶላር አልነበረም። ኢትዮጵያ በታሪኳ ምን አይነት ገናና አገር እንደነበረችና ያቺ የገናና የነበረች ሀገር እኛ በነበርንበት ዘመን ላይ የዓለም ጭራ ሆና ስናያት እንዴት ያ ሁሉ መስዋዕትነት ለነጻነት የከፈለ ሕዝብ እንዴት ከማንም ኋላ ይቀራል የሚል ቁጭት ካልሆነ በስተቀር ማንም የባዕድ ኃይል ገንዘብ ስለከፈለን ወይንም የባዕድ ርዕዮተ ዓለም አይናችንን ስላወረን አልነበረም። አርበኝነትና የተማሪ ንቅናቄ ያለውን ጥብቅ ትስስር በመጽሐፉ ገልጾታል የሚል እምነት አለኝ።
ከአቶ አንዳርጋቸው ቀደም ብለው በመጽሐፉ ላይ ትችታቸውን ያቀረቡት ከኢትዮጵያ ደራሲያን ማህበር አቶ መሰረት አበጀ ናቸው። አቶ መሰረት ትኩረት አደረግኩበት ባሉት በመጽሐፉ ስነ ጽሑፋዊ ይዘት ቢሆንም በያዘው ቁም ነገር ይዘት ላይም ሐሳባቸውን ሰጥተዋል። በተለይም ይሄ መጽሐፍ በአቶ አንዳርጋቸው አገላለጽ ሐውልት ሊያቆምለት ወይንም በመታሰቢያነት የተሰጠው ትውልድ ከውጭ በተቀዳ ርዕዮተ ዓለም እንደተወናበደና እንደጠፋ የደራሲውን አባባሎች ጭምር በመጥቀስ ይሞግታሉ።
መሸፈት የነበረ ነው በኢትዮጵያ ውስጥ አውቆትም ይሁን ሳያውቀው አብይን ማለት ነው። የአብዩ ታሪክ በከፊል ቢሆን ተጎጃም ገበሬዎች ተነባሩ ኢትዮጵያዊ የትግል ስልት ተመሳሳይነት አለው። እያየው ያደገ የተነሸጠበት የልጅነት ገጠመኝ ነው። ቢጤዎቹ ጓደኞቹ የትግል ጓደኞቹ ማለት ነው በቀያቸው ባያዩት የሰሙት የሀገራቸው ተመክሮ ነው። ለመሸፈት ቼ ጉቬራን አርአያ ማድረግ እሱን መቅዳትና መዘንበር አያስፈልግም ነበር። ከይቅርታ ጋር በተማሪዎች ትግል ሂደት አገር ፍር እይታ፣ የትንታኔ ስልት፣ የትግል ሰልፍ፣ መፍትሄ የማሰላሰል ጉድለት ነበር አለ። አሁን ገጽ 3 ራሱ እንደሚለን አዲሱ ትውልድ ከወላጆቹ የሚወርሰውን መልካም ቅርስ እያጣ ግራ በመጋባት በሀገሩ በመኩራት ፋንታ ወደ ውጭ ዓለም መመልከትና ትርጉም መፈለግ ከያዘ ውሎ አድሯል ይላል። የፖለቲካ መሪዎችና ሊቃኑ ወይም የኢትዮጵያ ታሪክ አዋቂ ነን ባዮች ምሁራን ብዙ ጊዜ የሀገራችንን ታሪክ ከውጭ ከመጣ ርዕዮተ ዓለም ጋር እንዳመቻቸው እየቀላቀሉ በመተርጎም ለፖለቲካ ግባቸው መዳረሻ ስለሚጠቀሙበት ዓላማቸውን አዲሱ ትውልድ በሚገባ ሊረዳላቸው ቀርቶ
ለራሳቸው የተቀዳ ነገር ዞሮ ዞሮ አይደለም ለራሳቸው ግራ ያጋባቸው እርስ በርሳቸው እንዲናቆሩ ምክንያት የሆነ አመታትን አስቆጥሯል ይለናል።
በሁለቱ ተቾች ቀረቡት ሐሳቦች በአይነታቸውም በቁጥራቸውም ብዙ ናቸው። የተለያዩ ብቻ ሳይሆኑ የሚቀረኑ ሐሳቦች እንደተንጸባረቁባቸው ብዙ የሚያከራክር አልነበረም። የሐሳብ ልዩነቶቹ ግልጽ ቢሆኑም አንዱ ተቺ ለሌላው ተቺ መልስ የሰጠበት እድል ግን አልነበረም። የሐሳብ ልዩነቱ ወደ ታዳሚው ወርዶ ሌላ ክርክር የቀረበበት ግን ነበር። በተለይ አቶ መሰረት ያቀረቡትን ሐሳብ አጥብቆ የሚሞግት ሐሳብ ከታዳሚዎች አንዱ አቶ ወልደሉል ካሳ አቅርበዋል። ባጭሩ በየትም ሀገር መጤ ያልሆነ ሃይማኖት ሳይንስ ሪዮት ዓለም የለም የሚል ይመስላል።
የኢትዮጵያ አርበኞችን ፈለግ እንከተል ብሎ እኮ ጽፏል። እኛ የሌሎችን እንከተል ማለት ምን ችግር አለ? ያን ነገር ማይስማማን ከሆነ መተው ነው። ሁለተኛ እኔ ይሄ ከዚህ በፊት መጽሐፍ ላይ እንደዚህ ሲነገር ስለሰማሁት ነው ትችል ነው ቼግዜራን አምልኮ ምና እኔ አሁን ቢሆን ቼይዘ ሂሮ ለእኔ ለምን ብትሉኝ ከሀገሩ ከአርጀንቲና ትቶ ለኩባ ነፃነት ከዛም ኮንጎ መጥቶ ተዋግቶ ከዛ ሊቢያ የሰው ልጅ እኩልነት አርነት ብሎ መታገል ትልቅ ነገር ነው። ላታምድ አይዲፈር ዊዝ ቼ ማለት አንድ ነገር ነው። ቼ ግን ትልቅ አርበኛ ነው። አሁን እዚህ በጌታችን ተለጥፎ ሳይ አንዳንዴ አይጌት ኢምፕሬስ ላቲን አሜሪካ ከሆንሄድ እንደ አምላክ ነው የሚመለከው።
ደራሲው በመጨረሻ ለመናገር እድል ሲሰጣቸው መልሰው ያነሱት የሀገር አንድነትን ማጽናት ለችግሮች መፍትሄ መክፈቻ ቁልፍ እንደሆነ ነበረ። አቶ አብዩ ብርሌ ጌራ
አብርሃም ሊንከን ባይገርማቸው ኮሌጅ እንኳን አልገባም። ያችን አገር አንድ በማድረጉ ታላቅ ሆነች። ሁልጊዜ ደጋግሞ የሚናገረው የነበረው እሱ ነው። ነፃነት፣ ፍትህናትና እኩልነት መጀመሪያ አንድነታችን ስናጸና ነው። ታላቅ ስንሆን ነው አሜሪካ ታላቅ ልትሆን የምትችለው በሚል አራት ዓመት ሙሉ ሲቪል ወር ሲንቴዝ ተላልቀው በጥበብ በትዕግስት በብልሃት በጥሩ ማመራር ሌሎችን ማሰባስቦ አንድ አድርጎ ያችን ሀገር አዝልቋል። አሁን ለዓለም ሁሉ አምባ፣ ለዓለም ሁሉ ምሳሌ፣ ሁሉንም የምትቀበል ነፃነት፣ ፍትህና እኩልነት ከማንም የተሻለ ያላት ሀገር አድርጓት ነው የሄደው። ኢትዮጵያ እንደዛ መሆን ትችላለች።
ይህ ከአምስት መቶ በላይ ገጾች ያለው በሀገር ፍቅር ጉዞ የተሰኘ መጽሐፍ ብዙ ውይይትና ክርክር እንደሚቀሰቅስ ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ቅንብር እናልፋለን። ጤና ነው።
ያለፈው ዓመት በኢትዮጵያ ጤና ላይ ከተደጋጋሚ ወረርሽኞች አዳዲስ የሚመስሉ በሽታዎች የተከሰቱበት ወይም የተስፋፉበትም ነበር። በተለይ ኢትዮጵያ አጥፍቻለሁ ያለችው ፖሊዮም በሶማሌ ክልል
ፋቷን ካሳወቀች ዓመታት ተቆጥረዋል። በዚህ ዓመት የፖሊዮ አጋጣሚ ታይቷል ኢትዮጵያ ውስጥ ተብሏልና ለምንድን ነው?
እሺ መግቢያውን ለጨርሰው። በተለይ ኢትዮጵያ አጥፍቻለሁ ያለችው ፖሊዮም በሶማሌ ክልል መታየቱ ተነግሯል። ሰሎሞን አባተ ወደ ኢትዮጵያ ደውሎ በህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዲሬክተር አቶ መስፍን ወሰንን አነጋግሮ ነበር። ቀደም ሲል ለደረሰው የቴክኒክ እክል ይቅርታ እንጠይቃለን። ወደ ዝግጅቱ።
ኢትዮጵያ ፖሊዮን ማጥፋቷን ካሳወቀች ዓመታት ተቆጥረዋል። በዚህ ዓመት የፖሊዮ አጋጣሚ ታይቷል ኢትዮጵያ ውስጥ ተብሏልና ለምንድን ነው ይሄ ሁኔታ የተፈጠረው? የት አካባቢ ነው የተፈጠረው? እናስ ኢትዮጵያ ተመልሳ ወደ ፖሊዮ ወዳለባቸው ሀገሮች ዝርዝር ገባቸው?
እንግዲህ ፖሊዮ የተከሰተበት አካባቢ ሶማሌ አካባቢ ቦርደር አካባቢ ነው። ከፑንትላንድ ጋር የሚያዋስነን ቦርደር አካባቢ ነው። ለዚህ አካባቢ እንግዲህ አንዱ ትልቁ ቻሌንጅ የምንለው ድንበር አቋርጠው ወደ ሶማሊላንድና ወደ ፑንትላንድ የሚሄድ ከዛም ወደዚህ የመመለስ ናቸው። በተለይ ጤና አገልግሎቶችን ለመስጠት አንደኛው የህብረተሰቡ እንቅስቃሴ በጣም ከፍተኛ ስለሆነ ክትባት ሽፋኑን በእቅዳችን መሰረት ለመስጠት አዳጋች ይሆናል። ስለዚህ የዚህ ክትባት ሽፋኑ ከሌሎች ክልሎች እና ከሌሎች ቦታዎች ጋር ስናስተዳድረው ሙመንቱ ወደዛም ወደዚህ የሚመጣው የህብረተሰብ ክፍል እንቅስቃሴ ከፍተኛ ስለሆነ አንዳንድ ህጻናቶች ሳይከተቡና በክትባቱ መሰረት ላናገኛቸው እንችላለን። በዚህ ምክንያት የፖሊዮ በሽታ ሊከሰት ይችላል ማለት ነው። ስለዚህ በዚህ አመት ወይም ባለፈው ወራቶች አካባቢ ፖሊዮ ታማሚ ለማግኘት ይችላል። እንግዲህ ትልቁ ምክንያት የምንለው እንቅስቃሴው ከዛም ወደዚህ ከሶማሌላንድ እና ከፑንትላንድ አካባቢዎች ወደ ኢትዮጵያ የሚገቡ አሉ። ክትባቱን ሲያገኙ ክትባት በሚሰጥበት ጊዜ ደግሞ ከኢትዮጵያ ውጭ ወደ ሶማሌላንድ እና ፑንትላንድ የሚሄዱ የህብረተሰብ ክፍሎች ይኖራሉ እና ይሄ የአኗኗር ሁኔታ የክትባት ሽፋኑን በምንጠብቀው ደረጃ ላንሰጥ እንዳንችል አድርጎናል ማለት ነው። በዚህ ምክንያት ሁለት ታማሚዎች ለማግኘት ችለናል። ይህንን ምክንያት በማድረግ ከሶማሌላንድ እና ከፑንትላንድ ጋር በመተባበር አንድ ቀን ሆነ ተመሳሳይ ቅድ አውጥተን ክትባት በመስጠት የክትባት ሽፋኑን ለመጨመር እና ይህንን በሽታ ለመቆጣጠር እንድንችል እየሰራን እንገኛለን። ከዚህም ባሻገር ሁለት ጊዜ ለመስጠት ችለናል ክትባቱንም በሴፕቴምበር መጨረሻም አካባቢ ሌላ ተጨማሪ ክትባቶችን ራ በመሆን እነዚህ ሶስቱ ሀገሮች በጋራ በመሆን ለመስጠት አቅደናል።
በመስከረም መጨረሻ ማለት ነው።
ክትባት ለመስጠት እቅድ ሰጠናል። ከዚህ በፊትም ሁለት ጊዜ ክትባት ሰጠናል ማለት ነው።
በሀገር አቀፍ ደረጃ ዘመቻዎች ታስባላችሁ?
እንግዲህ በሀገር አቀፍ ደረጃም በእቅዱ መሰረት እና ወደፊት ልናስብ እንችላለን። ነገር ግን አሁን ቅደም ተከተል ሰጥተን በሶማሌ ክልል ላይ ክትባትን እየሰጠን እንገኛለን ማለት ነው፣ ከአጎራባች ሀገሮች ጋር በመሆን።
ሌላው ከህብረተሰብ ጤና አደጋዎች በተለይ የዘመናችን ትልቁ ስጋት ነው፣ ትልቁ ችግር ነው የሚባለው የኤችአይቪ ኤድስ ጉዳይ ነው። ኢትዮጵያ በተወሰነ ጊዜ መልካም ውጤት ስታስመዘግብ ከቆየች በኋላ አሁን ያ ስጋት እያንሰራራ ነው የሚባል ከብዙ አካባቢዎች ይሰማል። ይሄንን እናንተ በምን ሁኔታ ነው የምታዩት አቶ መስፍን?
አዎ እንግዲህ የህብረተሰብ ጤና አደጋም ስለሆነ አንዱ ስራችን የኤች አይ ቪ ህዝብ ሰርቬላንስ ነው። ሞር ወደ ፕሮግራም ኢንተርቬንሽን ወይም ሩቲን ስራዎች ላይ ብዙም አንገባም። የራሱን የቻለ በጤና ጥበቃ ደረጃ ስራዎችን የሚሰራ ዳይሬክቶሬት አለ። ዝርዝር መረጃ በነዛ በኩል ቢገኝ የተሻለ ነው እላለሁ።
አዎ እውነት ነው። ግን እኔ የማነሳለሁት ከህብረተሰብ ጤና አደጋነቱ አኳያ እናንተ በቅርብ የምታዩት የምትከታተሉት ጥናት የምታደርጉበት አካባቢ ካለ ብዬ ነው።
አሁን እንደ አዲስ የተቋቋመ አንድ ቲም አለ በህብረተሰብ ጤና አደጋ ስር። ይህም ቲም ኤችአይቪ ሰርቬላንስ ወይም ቅኝት የሚባል ኬስ ቲም ነው። ይህም እንግዲህ አዳዲስ ታማሚዎች ወይም ኤችአይቪ ኬዝ በሚገኝበት ጊዜ ሪስክ ፋክተሩን በመለየት ለእነዚያ ሪስክ ፋክተር አስፈላጊ የሆኑ ስራዎችን በመስራት ሪስኩ ሚኒማይዝ የማድረግ ስራ ጀምረናል። ይህንንም ወደፊት እንግዲህ አጠናክረን የምንቀጥልበት አንዱ ፕራዮሪቲ ኤሪያ ነው። ከዚህ በፊት ግን የሰራናቸው ስራዎች ብዙም ያን ያህል አይደሉም። በጤና ጥበቃ ደረጃ ራሱን የቻለ ቲም ስላለ እዛ ላይ የተሻለ መረጃ ይገኛል ይባል ነው።
የጤና ኤክስቴንሽን ሰራተኞች ጉዳይ በተለይ እነዚህን የህብረተሰብ ጤና አደጋዎችን ለመቆጣጠር ብዙ ሚና ተጫውተዋል፣ ብዙ ውለታ ውሏል ይባላል። አሁን ባለው ሁኔታ ግን ያ ንቅናቄ ማለት ይቻላል ቀደም ሲል ተይዞ በነበረው ሁኔታ እንዳልሆነ ነው የሚሰማው። በተለይ ደግሞ ለእርሶ ዳይሬክቶሬት ስራ እነሱ ቁልፍ ይመስሉኛል። እንዴት ነው አሁን የጤና ኤክስቴንሽን ሰራተኞች ይዞታና እንቅስቃሴ፣ ስልጠናቸው፣ የእውቀታቸው ደረጃ፣ ከህዝቡ ጋር ያላቸው ግንኙነትና የስምሪት ሁኔታቸው?
እንግዲህ የጤና ኤክስቴንሽን ፕሮግራም በጤና ጥበቃ ሚኒስቴር ደረጃ ነው የሚደረገው። እኛም የህብረተሰብ ጤና አደጋ ስራ ስንሰራ በተለይ በማህበረሰብ አቀፍ ሌሎች ፈቅኞች ናፌታ ላይ ከፍተኛ ሚና ይጫወታሉ። ይህን ሚና ለመጫወት እኛም ከጤና ኤክስቴንሽን ዳይሬክቶሬት ጋር በመሆን ብዙ ስራዎችን ሰርተናል። ከእነዚህም ስራዎች አንደኛ እነሱ የሚሰለጠኑበት ጋይድላይን አለ ወይም መመሪያ አለ። እዛ ጋይድላይን ላይ የህብረተሰብ ጤና አደጋ ማህበረሰብ አቀፍ የበሽታ ቅኝትና አሰሳ ስራዎች እንዲሰሩ የማድረግ እና እዛ ላይ የተብራራ ስልጠና እንዲሰጥ የሚደረግበት መመሪያ ነው። እሱንም አንድ ጋር የመሆን ስራ ሰርተናል። ከዚያም ባሻገር ደግሞ በተለይ ወደ ጤና ተቋም የማይመጡ ታማሚዎች አሉ፣ በተለይ ህብረተሰብ ጤና አደጋ ሊያስከትሉ የሚችሉ። ስለዚያ ደግሞ እናገኝ የምንችለው ቤት ለቤት በምንሰራው የማህበረሰብ አቀፍ የበሽታ ቅኝት ስናስሳ ነው። ስለዚህ ይህንን ደግሞ የሚሰሩ በአብዛኛው ክልል ላይ የሚሰሩ የጤና ኤክስቴንሽን ባለሙያዎች ናቸው። እነዚህ የጤና ኤክስቴንሽን ባለሙያዎች አንደኛ ስልጠና ሲሰጥ የህብረተሰብ ጤና አደጋ ሰዎች የሚሰሩ ስልጠና እንደገኝ ማድረግ እና ወረርሽኝ ከመከሰቱ በፊት ቅድሚት የመስራት ስራ እንዲሰሩ እና ለወረዳ የህብረተሰብ ጤና አደጋ ባለሙያ ሪፖርት እንዲያደርጉ፣ ከዚያም ባሻገር ደግሞ ወረርሽኝ ሲከሰት ቤት ለቤት የአሰሳና የምላሽ ስራዎችን እንዲሰሩ አንድ ጋር ከወረዳው የህብረተሰብ ጤና አደጋ እንዲሰሩ የማቀናጀት ይችላል።
አመሰግናለሁኝ። ከአቶ መስፍን ጋር ያደረግነው ውይይት በሌላ ዝግጅትም እንቀጥላለን። የተከበራቸው አድማጮች ዝግጅቶቻችን ተጠናቀቁ።
ወደ ትግርኛ ቋንቋ ስርጭት ይሆናል አሁን የምናልፈው። በእኛ በኩል ነገ በሶስት ሰዓት እንገናኛለን። በሰላም ደሩ። ያስተናግድናችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን። አብራችሁ ስለቆያችሁ እናመሰግናለን። ጤና ይስጥልን።